በአምር ያለ ዘነ ቅድስ ድንግለ ክሌ ማርያም ወላዲተ አምላክ ወለታው ወረከታው ወምረተ ፍቁር ወልዳ ያሉ ስለቆነ በክርስቲያን ለዓለም ዓለም ለምንዋ ክብሯም ኢልዮም የወዳጆች ቸርነት ለዘላለም በእውነት የደርብንና አምላክን የወለደች በድንግልና ስጋ በድንግልና ነፍስ የጸነች ክብርት እመቤታችን ያደረገችው ተአምር ነው። ከኢትዮጵያ አውራጃዎች ምድር አምሃራ በመትባል አገር ህዝብ ጽዮን የሚባል አንድ ሰው ነበረ። የሚስቱም ስም እመነ ጽዮን ነው። ሁለቱም እንደ ዘካርያስና ኤልሳቤጥ በእግዚአብሔር ሕግ ጸንቶ ይኖሩ ነበር። ነገር ግን ልጅ ስለሌላቸው እጅግ ያዝኑ ነበር። ሁልጊዜ ጠዋትና ማታም አምላክን የወለደች ወድንጋሌ ስጋ ወድንጋሌ ነፍስ የጸናች ወደ ክብርት እመቤታችን ቤተክርስቲያን እየሄዱ ይጸልዩ ነበረ። ሁልጊዜም በስዕሏ ፊት እየጸለዩና እየሰገዱ በዕብራይስጥ ቋንቋ ማርያም የተባልሽ አምላክን የወለድሽ ወድንጋሌ ስጋ ወድንጋሌ ነፍስ የጸናች ክብርት እመቤታችን ሆይ ወደ አንቺ አቅንተን እንዳናፍር አንቺን ተስፋ አደረግን። ተስፋ እንዳንቆርጥ ምኞታችንን ከአንቺ ዘንድ እንዳናጣ ፈጽሞ የተባረከ ልጅ ይሰጠን ዘንድ ወደ ተወደደው ልጅሽ ጸልይልን ለምኝልን እያሉ ሲለምኑ ኖሩ። ከዕለታትም በአንዳቸው ቀን መንፈቀ ሌሊት በሆነ ጊዜ አምላክን የወለደች ወድንግልና ስጋ ወድንግልና ነፍስ የጸናች ክብርት እመቤታችን ከሊቀ መላእክት ዑራኤል ጋራ በመሆን ለአባ ጊዮርጊስ አባት ለሕዝበ ጽዮን ተገለጸችለትና እነሆ ጸሎታችሁንና ልመናችሁን ተቀብዬ ልጄን ወዳጄን ማልጄላችኋለሁና የተባረከ ልጅ ይወለድላችኋል። ስሙንም የሰማዕታት አለቃ እንደ ጊዮርጊስ ብላችሁ ሰይሙት። እሱም ባለ ዘመን ሁሉ መልአኩ ዑራኤል ሲጠብቀው ይኖራል አለችው። ከእንቅልፉም በነቃ ጊዜ ያየውን ሁሉ ለሚስቱ ነገራትና እግዚአብሔርን አመሰገኑት። የለመኗትን የምትሰማ አምላክን የወለደች ወድንግልና ስጋ ወድንግልና ነፍስ የጸናች ክብርት እመቤታችንን አመሰገኗት። ለእግዚአብሔር የሚሳነው ነገር የለምና በልባችን ያሳደረውን ተስፋ በአይናችን ሊያሳየን ይቻለዋል ተባባሉ። ከዚህም በኋላ አባ ጊዮርጊስ ሐምሌ 7 ቀን ተወለደና በመልካም አስተዳደግ አድጎ እድሜው ለትምህርት ደረሰ። በዚህም ጊዜ አባቱ ሕዝበ ጽዮን ሐይቅ እስጢፋኖስ ከሚባለው ገዳም ወስዶ ለመምህር ሰረቀ ብርሃን ሰጠው። መምህሩም ያስተምረው ዘንድ ጀመረ። እሱ አባ ጊዮርጊስ ግን ትምህርት አልሆነለትም። ፊደል ስንኳ ማጥናት አልተቻለውም። ከፊደሎች አይነት አንድ ስንኳ ሳያውቅ ለ7 ዓመታት ያህል እንደ ቅዱስ ያሬድ ተቀመጠ። መምህሩም ተበሳጨና አባ ጊዮርጊስን መልሶ ይዞ ሄዶ እንካ ልጅህን ትምህርት ክፍሉ አይደለምና ብሎ ለአባቱ ሰጠው። አባቱ ሕዝበ ጽዮንም ስለ ልጁ ስለ አባ ጊዮርጊስ እጅግ አድርጎ አዘነ። ስለዚህ ልጅ ምን አደርጋለሁ? ስለ ትምህርት አእምሮው የበለዘ ልቡ የደነዘዘ ሆኗልና አለ። እንደ ቀድሞ ሁሉ ወደ እመቤታችን ቤተክርስቲያን ሄደና በዕብራይስጥ ማርያም የተባልሽ ክብርት እመቤቴ ሆይ ከቶ እናት ልጅዋን ትረሳለችን? ትዘነጋለችን? ለወለደችው ልጅስ ይቅርታ አታደርግምን? እናት እንኳ ልጅዋን ብትረሳ የማይጸኗን ፍሬ ባታስብ በእኔና በእግዚአብሔር መካከል የኃጢአት መጋረጃ ጸሎቴንም ለማሳረግ ቢከለክለው የበደሌን መጋረጃ አስወግደሽ ልመናዬን ወደ ላይ ከፍ ከፍ ብሎ ኃጢአቴን ስለማስተሰረይ ጸሎቴ ከልጅ ዘንድ ይድረስ። ይህንና ይህንን የመሳሰለውን ሁሉ ጸሎት አምላክን በወለደች በድንግልና ስጋ በድንግልና ነፍስ የጸናች በክብርት እመቤታችን ስዕል ፊት እየሰገደና እያለቀሰ ከጸለየ በኋላ ወደ ቤቱ ሄደ። በዚያን ጊዜ በመንፈቀ ሌሊት እመቤታችን ወደ አባ ጊዮርጊስ አባት ወደ ሕዝበ ጽዮን ዘንድ መጥታ ወዳጄ ሆይ አትዘን፣ አታልቅስ። ነገር ግን ሁለተኛ ልጅህን ወደ እስጢፋኖስ ገዳም ሐይቅ ውሰደውና ጊዜው እስኪደርስ በዚያ እያገለገለ ይኖር አለችው። ሕዝበ ጽዮንም እመቤታችን እንዳዘዘችው ልጁን ወደ ሐይቅ ገዳም ወሰደውና እንጨት እየሰበረ በማቅረብ እንደዚህም በቀን 99 ቅርጫት እህል እየፈጨ ገዳሙን ሲያገለግል ኖረ። ሰዎችም በዚህ ስራው ይህ ሰው ነው ወይስ ድንጋይ እያሉ ይዘባበቱበት ነበር። ይህ አባ ጊዮርጊስ ግን ሁልጊዜ በእመቤታችን ስዕል ፊት እየተገኘ ይቅር ባይዋ እመቤቴ ሆይ በእነዚህ በሚቀጣጠውብኝ ፊት መሳለቂያና መሳቂያ እንዳልሆንና እግዚአብሔርንም በለመንኩት ገንዘብ ተስፋ ያጣሁ እንዳልሆን ስለኔ ለምኚ አማርጂ ያለ ይማልድ ነበር እመቤቴ ሆይ በእውነተኛ ፍቅር እንደተጣራሁሽ ሁሉ አንቺም በእውነተኛ ፍቅር ልመናዬን ተቀበለሽ ትምርቴን ገለጥልኝ ዘንድ ለምኚልኝ የልቁንም መንፈስ ቅዱስ በገለጠላቸው ገንዘብ በሀገር ሁሉ ቋንቋ በተናገሩ ሐዋርያት ላይ ያደረ የመንፈስ ቅዱስ በረከት በእኔ አገልጋይሽ ላይ ያድር ዘንድ አቅንተሽ ደግፍኝ ያለበለዚያ ግን ሕይወቴን በሞት ለውጫት እያለ አለቀሰ። እመቤታችንም ለአባ ጊዮርጊስ በራእይ ተገልጻ ልጄ ሆይ እንሆ የምጎበኝህ ጊዜ ደረሰ። አሁንም እስከ 7 ቀን ድረስ በዚህ ግብር ሰንብተህ ቆየኝ አለችው። ከሰባት ቀንም በኋላ አባ ጊዮርጊስ በእመቤታችን ስዕል ስር ተግሎ ሳለ የሁሉን ጸሎት የምትሰማ የአምላክ እናት በመልአኩ በዑራኤል እጅ ጽዋ እሳት ይዛ መጣ። እንደ እዝራ ስትኤል ጽዋ ልቦና ጋተችው። ከዚያኑ ጊዜ የሰማይና የምድር ምስጢር ተገለጸለት። በልቡናውም የእውቀት ብርሃን በራና አምላክን በወለደች በድንጋሌ ስጋና በድንጋሌ ነፍስ በጸናች በክብርት እመቤታችን ስም ድርሰት መድረስ ጀመረ። የደረሳቸው መጻሕፍት 14 ሲሆኑ እነዚህም ሆተ ብርሃን፣ መጽሐፈ አርጋኖን፣ እንዚራ ስብሐት፣ ሕይወተ ማርያም፣ መጽሐፈ ብርሃን፣ መጽሐፈ ሰዓታት፣ ዘመዓልት ወዘሌት፣ መጽሐፈ ምስጢር፣ ውዳሴ መስቀል፣ ተአምኆ ቅዱሳን፣ ዘነቢያት ሐዋርያት፣ ዘጻድቃን ወሰማዕታት፣ ዘመላእክት ወዘሊቃነ መላእክት፣ ውዳሴ ስብሐት ወሰላምታ በመጽሐፈ ቅዳሴ ተጽፎ የሚገኘው ጸሎተ ፈትተ ነው። ከዚህም ሁሉ በኋላ 5 ቃላትን ነግራው እነሱንም በልቦና ጠብቃቸው። ጳውሎስ በመልእክቱ ወደ ላይ ተነጥቄ ወጣሁ፣ በዚያም ታላቅ ነገር ሰማሁ። ነገር ግን የሰው ልጅ ይናገረው ዘንድ የማይቻል ነው ብሎ እንደተናገረ ምስጢረ መለኮት ነውና በጽሑፍ አትግለጠው አለችው። ከዚህም በኋላ ባርካው ከሱ ተሰወረች፣ በታላቅ ክብርም ወደ ሰማይ አረገች። አባ ጊዮርጊስም በክብር አርፎ መንግስት ሰማያትን እስከወረሰ ድረስ በታላቅ ትጋት አገልግሎትን ፈጸመ። ልመናዋ ክብሯም ለዘላለም በእውነት ይደርብን።